Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ ሐምሌ 29 2008 ዝግጅታችን ተጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ እንደምናምሽታችኋል። የምሽቱ አስተናጋጆቻችሁ ሰሎሞን አባተና
አዲሱ አበበ ነን።
አሁን የሚታዩ አንዳንድ ሰልፎች አንደኛ ትጥቅም መሳሪያ ነው አንግቦ የሚመጡ ሰዎች የሚያደርጉት ሰልፍ ያለ መሆኑ፣ ሁለተኛ ባለቤቱ ማን እንደሆነ የማይታወቁ ሰልፎች መሆናቸው እና አንዳንድ ጊዜም በውጪ በጸረ ሰላም ኃይልነት ተደራጅተው ይሄን ሀገር ለማፈራረስ የሚፈልጉ ኃይሎችም ጭምር በሚልኳቸው የፌስቡክ መልእክቶች የሚደራጅ ሰልፍ የሚመስል ያለበት መሆኑ፣ እነዚህ ነገሮች ባለቤት የሌላቸው እንደመሆናቸው መጠን ሕገ ወጥ ናቸው።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዛሬ ከሰጡት መግለጫ የተወሰደ ነው የሰማችሁት። በአብይ ርዕስ ዘገባለን። ለተጨማሪ አርዕስተ ዜና አዲሱ
አሁን ቀደም ሲል ከተሰማው ሌላ ዛሬ ጎንደር ውስጥ በተቀሰቀሰ ግጭት የሟቾችን ቁጥር በተመለከተ የተለያዩ ምንጮች የተለያዩ አስተያየቶች እየሰጡ ነው። ለደቡብ ሱዳን የውጭ ጣልቃ ገባ ኃይል እንዲታዘዝ ተጠየቀ። የ2016 የሪዮ ኦሎምፒክ በአገሩ ሰዓት ዛሬ አርብ ማታ ይጀመራል የሚሉ ይገኛሉ።
አመሰግናለሁኝ አዲሱ ለአርዕስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ህዝቡ ባለቤቱ በማይታወቅና በማኅበራዊ ድረገጽ በሚመራ ሕገ ወጥ ሰልፍ ጥሪ ራሱን እንዲቆጥብ የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ አሳስበዋል። መንግሥት ሕግ የማስከበር ኃላፊነቱን ለመወጣት ሕገ ወጥ ድርጊቶችን የመግታት ሥራ እንደሚሠራም አስታውቀዋል። ቀደም ሲል እንዳልነው ይህን ሰፋ ባለ ሁኔታ የዕለቱ አብይ ርዕስ ይመለስበታል።
የፌዴራሉ ጠቅላይ ፍርድ ቤት የቀድሞ የአንድነት ፓርቲ የሕዝብ ግንኙነት ኃላፊ በነበረው በአቶ ሀብታሙ አያሌው ላይ የጣለው እግድ እንዲነሳ ለቀረበው አቤቱታ ዛሬም ውሳኔ አልሰጠም። ከዚህ በኋላ ያለው የፍርድ ቤት ሂደት ለአቶ ሀብታሙ የሚጠቅመው ስላልሆነ ለጉዳዩ ወደ ፍርድ ቤት እንደማይሄዱ ጠበቃው አስታውቀዋል። በሌላ በኩል ደግሞ የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የእነ አቶ ጉርሜሳ አያኖን የክስ መቃወሚያ ውድቅ አድርጓል። የእምነት ክህደት ቃላቸውን እንዲሰጡ ቀነ ቀጠሮ ቆርጧል። በመጽሔት ዝርዝር ያለ ዘገባ አለን።
ጎንደር ከተማ ውስጥ ዛሬ በተቀሰቀሰ ግጭት በጠፋ ሕይወት ላይ የተለያዩ ምንጮች የተለያየ ቁጥር እየሰጡ ነው። የአሜሪካ ድምፅ ያነጋገራቸው የከተማይቱ ነዋሪዎች እስካሁን አራት ሰው መገደሉን ሲናገሩ፣ የክልሉ መንግስት ግን እስካሁን ባለን መረጃ የተገደለው አንድ ሰው ብቻ ነው ብሏል። የክልሉ መንግስት አክሎም ከግጭቱ በኋላ ንብረት መውደሙንና መዘረፉን አስታውቋል። ነዋሪዎቹ ለግጭቱ መቀስቀስ ዋና ምክንያት በሰላማዊ መንገድ ቁጭ ብሎ የኮሎኔል ደመቀ ዘውዴን ሰሜን ጎንደር ከፍተኛ ፍርድ ቤት በመቅረብ ሲጠባበቅ በነበረ ሕዝብ ላይ አስለቃሽ ጭስ መወርወሩ ነው ብለዋል። መጽሔት ወደኋላ ዘገባ ይኖረዋል። በዚህ ላይ
የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዛሬ አርብ የተሰበሰቡት የምስራቅ አፍሪቃ መሪዎች በጦርነት ለዳሸቀችው ለደቡብ ሱዳን የውጭ ኃይሎችን ጣልቃ ገብነት መፍቀድ አለባቸው ሲሉ አንድ የደቡብ ሱዳን የተቃዋሚው አካል ባለሥልጣን ተናግረዋል። በሽምቅ ተዋጊዎቹና በመንግሥት ኃይሎች መካከል ውጊያ ከተካሄደና ወደ 300 ያህል ሰው ከሞተ ሌሎችም በብዙ ሺዎች የሚቆጠሩ ከተሰደዱ በኋላ ደቡብ ሱዳን ዋና ከተማ ውስጥ ውጥረቱ አይሏል። በኢትዮጵያና በአፍሪካ ህብረት ተቃዋሚዎቹን የሚወክሉት ጎይ ዩል ዮይ እንዳስረዱት ባለፈው ዓመት ስምምነቱ ሲፈረም ሌላ ሦስተኛ ኃይል እንደማያስፈልግና የጁባን ጸጥታም ሁለቱ ኃይሎች ሊያስከብሩ እንደሚችሉ ነበር የተደረሰበት ውሳኔ የሚናገረው። ይሁንና አሉ ተቃዋሚው፣ በአውሮፓውያኑ የዘመን አቆጣጠር ባለፈው ሐምሌ 8 9 እና 11 ጁባ ውስጥ የሆነውን ስናይ የደቡብ ሱዳን መንግስት ፕሬዝደንቱም ራሳቸው ኃይሎቻቸውን መቆጣጠር እንዳልቻሉ ነው የሚታየው። በአሁኑ ሰዓት ወደ 12000 የመንግስታቱ ድርጅት የሰላም ጥበቃ ወታደሮች ደቡብ ሱዳን ውስጥ መመደባቸው ታውቋል። የምስራቅ አፍሪካ በይነ መንግስታዊ ባለስልጣን የልማት ባለስልጣን ኢጋድ መሪዎች አዲስ አበባ ውስጥ ስብሰባ የተቀመጡ ሲሆን ፕሬዚደንት ሳልቫኪር አልተገኙም። በስብሰባው ላይ በመጽሔት ዘገባ ይኖረናል።
የሊቢያ ሙስሊሞች ራሱን እስላማዊ መንግስት ባደረገው እስላማዊ ነውጠኛ ቡድን ይዞታዎች ላይ ያነጣጠረውን የዩናይትድ ስቴትስ የአየር ጥቃት አወገዙ። ታዋቂነትና ተሰሚነት ያላቸው ሙስሊም ባወጡት መግለጫ የሰኞ ዕለታዊ የአየር ጥቃት ምንም እንኳ ዓለም አቀፍ እውቅና ባለው የሊቢያው የአንድነት መንግስት ጠቅላይ ሚኒስትር ፋይዝ አልሳራጅ የተጠየቀ ቢሆንም ቅሉ ህገ ወጥ ነው ብለዋል። የአገሪቱ ታላቁ ሙፍቲ ሳዲቅ አልጋሪያኒ ይህ የዩናይትድ ስቴትስ የአየር ጥቃት ተቀባይነት የሌለው ነው ብለዋል። በሊቢያው ቴሌቪዥን ላይ ቀርበው ያሰሙት ቃልም አይሲስን የመደገፍ ያህል ነው ተብሏል። ምዕራባውያን እንደ አውሮፓ አቆጣጠር በ2011 የፕሬዚዳንት ሙአመር ጋዳፊን አገዛዝ ለመጣል ያደረጉትን እርዳታ በአዎንታዊ መልኩ ያወሱት ሙፍቲው በአሁኑ ወቅት የሚያደርጉት የአየር ጥቃት ግን የነቢዩን መንገድ የሳተና ያልተከተለ ነው ብለዋል።
የደቡብ አፍሪካው ገዢ ፓርቲ የአፍሪካ ብሔራዊ ምክር ቤት ወይም ANC በአካባቢ ምርጫዎች እጅግ አነስተኛና ከቀድሞ ዝናው ጋር የማይመጣጠን ውጤት እያስመዘገበ መሆኑ ተገለጸ። ANC ምንም እንኳ በምርጫው የመራ ቢሆንም በኔልሰን ማንዴላ ይመራ የነበረው ይህ ፓርቲ እስካሁን ከ90% በላይ ድምፅ ተቆጥሮ ያለው ውጤት በዘመነ አፓርታይድ ከነበረው ድጋፍ አኳያ ሲታይ የሽንፈት ያህል እንደሆነ ተንታኞች እየተናገሩ ነው። የንግድ መናኸሪያ በሆነችው ጆሐንስበርግ እና በዋና ከተማይቱ ፕሪቶሪያ የተገኙት ውጤቶች እጅግ ተቀራራቢና ገዢውን ፓርቲ የሚያሰጉ መሆናቸው ተስተውለዋል። የፖለቲካ ተንታኙ ሶማዶዳ ፊኬኒ ለፈረንሳይ የዜና ወኪል ሲናገሩ የአፍሪካ ብሔራዊ ምክር ቤት እንዲህ ማሽቆልቆል ካሁን ቀደም ያልታየ ነው ብለዋል።
የ2016 የሪዮ ኦሎምፒክ በአገሩ ሰዓት አቆጣጠር ዛሬ አርብ ማታ ይጀምራል። የኦሎምፒክ ጨዋታ በነገራችን ላይ ደቡብ አፍሪካ ውስጥ ሲካሄድ ይሄ የመጀመሪያው ነው።
ደቡብ አሜሪካ ለማለት ነው።
ሲካሄድ የመጀመሪያው ነው። መጽሔት ሰፋ ያለ ትንታኔ ይኖረዋል።
ተቀማጭነታቸው ዩናይትድ ስቴትስ ውስጥ የሆነው ሙስሊም የሃይማኖት መሪ ፌቱላ ጉለን በቱርክ መንግሥት የተላለፈባቸውን የእስራት ማዘዣ አወገዙ። በቱርኩ መንግሥት ግልበጣ ሙከራ እጃቸው አለበት ተብለው የተጠረጠሩትን እኚህን የሃይማኖት መሪ ዩናይትድ ስቴትስ አስራ እንድትልካቸው የቱርክ ፕሬዚደንት ራጀብ ኤርዶሃን ጠይብ ጥያቄ ማቅረባቸው ይታወቃል። እናም ጉሌን ባወጡት መግለጫ የቱርክ ፍርድ ቤቶች ፍትሕና ነጻነት እንደሌላቸው ጠቅሰው ይህ የእስር ማዘዣ በራሱ የፕሬዚደንት ኤርዶሃን አምባገነንነትና ከዲሞክራሲያዊ አሰራርም የቱን ያህል እንደራቁ የሚያሳይ ነው ብለዋል። ጉሌን በዚህ በተጠረጠርኩበት የመንግሥት ግልበጣ ሴራ እጄ የለም ሲሉም አስተባብለዋል።
በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ትናንት ሐሙስ 55ኛ የልደት ቀናቸው በርካታ የትዊተር መልእክቶች ደርሷቸዋል። ምክትል ፕሬዚዳንት ጆ ባይደን ወንድሜና የዘላለም ጓደኛዬ ከሚል ጽሑፍ ጋር አብረው ከተነሱ ፎቶግራፍ ልከውላቸዋል። ዲሞክራቷ እጩ ፕሬዚዳንታዊ ተወዳዳሪ ሂለሪ ክሊንተን ደግሞ ከራሳቸው ከሚስተር ኦባማ ጋር ሲሳሳቁ ያለን ፎቶግራፍ ልከውላቸዋል በትዊተር። የቀድሞ ፕሬዚዳንት የቢል ክሊንተን መልእክት ለየት ያለና ጥቂት የሚያስቅ ነው። ትክክለኛውን ፊኛ ወይም ባሎንስ ብንልክሎ ደስ ባለን፣ ግን ምን ያደርጋል በዲሞክራቲክ ጉባኤ ፍጻሜ ላይ ጨረስ ናቸው ብለው ኮንቬንሽኑ ላይ
ለባለቤታቸው ጉዳይ ማለት ነው
ኮንቬንሽኑ ላይ የተለቀቁትን ባሎኖች ፎቶ ልከውላቸዋል። ትንሽ ያስቃል። በዛሬ 55 ዓመት ያ የወጣትነት ፈገግታ ዛሬም በየቀኑ ይገዛኛል ብለው ትዊት ያደረጓቸው ደግሞ ውድ ባለቤታቸው ሚሼል ኦባማ ናቸው። ቤተሰቡ እሁድ ለረፍት ወጣ ይላል። ትናንት በዕለት ሁለት እዚሁ ጆርጅታውን ውስጥ በሚገኝ አንድ ተራ ሬስቶራንት ነው መላ ቤተሰቡ እራት የበላው።
በነገራችን ላይ ፕሬዚዳንት ኦባማ ይህንን ልደታቸውን ላለፉት ተከታታይ ዓመታት 3-4 ዓመታት የሚያከብሩት ከአፍሪካ ወጣቶች ጋር ነው። ይህንን ታውቃለህ? የአፍሪካ ወጣት መሪዎች የያሌ ማለት ነው የማንዴላ ዋሽንግተን የአፍሪካ ወጣቶች ስብሰባ ላይ ነው የሚያከብሩትና ወጣትነታቸውን በጠበቁ ነው እና አፍሪካዊነታቸውንም
ተናሻችን ናቸው። ሰብታይሰማ
ሃፒ በርዝዴይ
ካም ለደስ ክቡር ፕሬዝዳንት። ዜናውም አለቃ በቃ በዚሁ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13860 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሐምሌ 29 2008 ዓመተ ምህረት ምሽት ፕሮግራም ነው።
አሁን አድማጮቻችን የዕለቱ አበይት የኢትዮጵያና የዓለም አቀፍ ዜና የሚተነተኑበት ወደ መጽሔት ክፍለ ጊዜ እንሽጋገራለን። በቅድሚያ የዕለቱ አብይ ርዕስ
ህዝቡ ባለቤቱ በማይታወቅና በማህበራዊ ዌብሳይቶች በሚመራ ህገወጥ ሰልፍ ጥሪ ራሱን እንዲቆጥብ የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አሳስበዋል። መንግስት ህግ የማስከበር ኃላፊነቱን ለመወጣት ህገወጥ ድርጊቶችን የመክታት ስራ ይሰራልም ብለዋል ጠቅላይ ሚኒስትሩ። መለስካቸው አማሃ ከአዲስ አበባ ተጨማሪ ዘግቧል።
ፋና ብሮድካስት ኮርፖሬሽን ባሰራጨው ዜና ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተለያዩና ወቅታዊ ጉዳዮች ላይ በሰጡት ጋዜጣዊ መግለጫ መላ ህዝቡ ችግሮቹን በዴሞክራሲያዊና በሰለጠነ አግባብ መፍታት የሚችልበት ሰፊ ዕድል እንዳለው ገልጸው ባለቤቱ በማይታወቅና በማኅበራዊ ድረገጽ ከሚመራ ህገወጥ ሰልፍ ጥሪ ራሱን እንዲቆጥብ አሳስበዋል። የፋና ኮርፖሬት ዜና እንደገለጸው ሰሞኑን በኦሮሚያና አማራ ክልሎች አንዳንድ አካባቢዎች የተካሄዱና እየተጠሩ ያሉ ሰልፎች አግባብነት እንደሌላቸው ጠቅላይ ሚኒስትሩ ማንሳታቸውን ጠቅሰዋል። ጠቅላይ ሚኒስትሩ እነዚህን ሰልፎች በሚከተለው መልክ ገልጸዋቸዋል።
መብት የተጠበቀ ነው። ነገር ግን ሰላማዊ ሰልፉን ለማድረግ የሚያስችሉ ሊሟሉ የሚገቡ መስፈርቶች አሉ። እነዚህን መስፈርቶች እስካሟላ ድረስ፣ ሰላማዊ በሆነ መንገድ እስከተሳተፈ ድረስ ሰልፎችን ማካሄድ የሚከለክል ነገር የለም። አሁን ግን የሚታዩ አንዳንድ ሰልፎች አንደኛ ትጥቅም መሳሪያን አንግቦ የሚመጡ ሰዎች የሚያደርጉት ሰልፍ ያለ መሆኑ፣ ሁለተኛ ባለቤቱ ማን እንደሆነ የማይታወቁ ሰልፎች መሆናቸው እና አንዳንድ ጊዜም በውጪ በጸረ ሰላም ኃይልነት ተደራጅተው ይሄን ሀገር ለማፈራረስ የሚፈልጉ ኃይሎችም ጭምር በሚልኳቸው የፌስቡክ መልእክቶች የሚደራጅ ሰልፍ የሚመስል ያለበት መሆኑ፣ እነዚህ ነገሮች ባለቤት የሌላቸው እንደመሆናቸው መጠን ህገወጥ ናቸው። ስለዚህ በህገወጥ ሰልፎች የመሳተፍ ጉዳይ ከሀገራችን ህገ መንግስታዊ ስርዓት ጋር የሚጋጭ ነው። መንግስት እነዚህ አይነት ነገሮችን ዝም ብሎ በቸልታ የሚያያቸው አይደለም።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ ህገወጥ ድርጊቶችን ለመግታት መንግስት ህግን ለማስከበር እንደሚገደድና ኃላፊነቱን እንደሚወጣም ገልጸዋል። በህገ መንግስቱ መሰረት ሰላማዊ ሰልፍ የመውጣት መብት የተጠበቀ ቢሆንም ሰሞኑን በተካሄዱትና ለማካሄድ የሚፈለጉ ሰልፎች ግን ከህግ አግባብ ውጪ ባለቤት የሌላቸውና በማኅበራዊ ድረገጾች የተጠሩ ያልተገቡ ቅስቀሳዎች ናቸው ሲሉ ኮንነዋቸዋል። በእነዚህ ተካሂደዋል ባሏቸው ሰልፎችም የተንጸባረቁት አቋሞችና መፈክሮች የኦሮሞንም ሆነ የጎንደርን ህዝብ የሚወክሉ አለመሆናቸውን መንግስት እንደሚገነዘብ ጠቅላይ ሚኒስትሩ ገልጸዋል። ፋና ብሮድካስት ኮርፖሬሽን ያሰራጨው ዜና በስተመጨረሻ ጠቅላይ ሚኒስትሩን በመጥቀስ አሁንም ያልተመለሱ የመልካም አስተዳደርና የልማት ጥያቄዎች መኖራቸውን መንግስት ይረዳል። እነዚህን ጉዳዮች ከህዝቡ ጋር በመሆን ለመፍታት ርብርብ እንደሚደረግ መግለጻቸውን አውስቷል። በሌላ በኩል ደግሞ ዛሬ ምሽት አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የኤምባሲው ሰራተኞች በዚህ ሳምንት መጨረሻ ቀናት በኦሮሚያ ክልል ከመጓዝ እንዲቆጠቡ የሚያሳስብ መልእክት አሰራጅቷል። ኤምባሲው በዚህ መልእክቱ በክልሉ የኢንተርኔትም ሆነ የተንቀሳቃሽ ስልክ ግንኙነት ሊቋረጥ እንደሚችል ያለውን ግምት ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
ቀደም ሲል በዜናው ላይ እንደገለጽነው የፌዴራሉ ጠቅላይ ፍርድ ቤት የቀድሞ የአንድነት ፓርቲ የሕዝብ ግንኙነት ኃላፊ በነበረው በአቶ ሀብታሙ አያሌው ላይ የጣለው እግድ እንዲነሳ ለቀረበ አቤቱታ ዛሬም ውሳኔ አልሰጠም። ከዚህ በኋላ ያለው የፍርድ ቤት ሂደት ለአቶ ሀብታሙ የሚጠቅሙ ስላልሆነ ለዚህ ጉዳይ ወደ ፍርድ ቤት እንደማይሄዱ ጠበቃው አስታውቀዋል። በሌላ በኩል ደግሞ የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የእነ አቶ ጉርሜሳ አያኖን የክስ መቃወሚያ ውድቅ አድርጓል። የእምነት ክደት ቃላቸውን እንዲሰጡ ቀነ ቀጠሮ ቆርጧል። መለስካቸው አማሃ ነው ከአዲስ አበባ ይህንንም ይላከልን።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቶ ሀብታሙ አያሌው የጉዞ እግዱ ተነስቶለት ወደ ውጭ ሀገር ሄዶ እንዲታከም ያቀረበውን አቤቱታ መሰረት በማድረግ አቃቤ ሕግ የሰጠውን አስተያየትም እንደመረመረ አስረድተዋል። ፍርድ ቤቱም ጨምሮ ሐምሌ 11 ቀን አቤት ባይ ይታከምበት ከነበረው ካዲስኮ ሆስፒታል ለአቶ ሀብታሙ አያሌው የሰጠውን ማስረጃ በመጥቀስ ታማሚው ያጋጠመው የጤና እክል በሕክምና እርዳታ መፍትሄ ሊያገኝ ያልቻለው በዚያው በካዲስኮ ሆስፒታል ነው ወይስ በመላ ሀገሪቱ በሚገኙ የጤና አገልግሎት ተቋማት ውስጥ ጭምር ነው የሚለውን አጥርቶ ለፍርድ ቤቱ እንዲጽፍ አዟል። ከዚህ በተረፈም ይህን ማስረጃ ለመስጠት ያለውን ስልጣንም አስረግጦ እንዲጽፍ አዟል። በሁለተኛ ደረጃ ደግሞ የጤና ጥበቃ ሚኒስቴር ታማሚው በሀገር ውስጥም ወይንም ከሀገር ውጭ ሄዶ የሚታከምበትን ሁኔታ አብራርቶ እንዲያስረዳ ትዕዛዝ ሰጥቷል። በመጨረሻም እነዚህን ማስረጃዎች ተመልክቶ ውሳኔ ለመስጠት ለመስከረም 25 ቀን 2009 ዓ.ም ተለዋጭ ቀጠሮ ሰጥቷል። ቪኦኤ የአቶ ሀብታሙን ጠበቃ አቶ አምሃ መኮንንን ከችሎቶች በዚህ መካከል ምን ማድረግ እንዳሰቡ አናግሯቸው ነበረ።
በእኛ በኩል አሁን እንግዲህ ሀብታሙ ከሚፈልገው ወይም ከጠየቀው ጥያቄ አንጻር ቀድሞም ነገር ጉዳዩ ተጓቷል። አሁንም ለመስከረም 25 የሚለው ቀጠሮ ነው የተሰጠው። ከአቶ ሀብታሙ ካለበት የጤና ሁኔታ አንጻር አሁን ከዚህ በኋላ የሚኖረው የፍርድ ቤት ሂደት የሚጠቅም ነው ብለን አናስብም። ስለዚህ በዚህ ደረጃ ነው።
ከዚህ በኋላ ወደ ፍርድ ቤት ይህን ጉዳይ በተመለከተ ወደዚህ ፍርድ አትመጡም ማለት ነው?
ከደንበኛ ጋር የተነጋገርነው ይህንን ነው። ምክንያቱም ለፍርድ ቤቱም በዛሬው ዕለትም ለማሳሰብ እንደሞከርኩት ይህን ጥያቄ ያነሳ ነው አቶ ሀብታሙ ጤና ሁኔታ ተባብሶ ብዙ በራሱ መንገድ ብዙ ሙከራ ካደረገና ጥያቄውንም ከማንሳታችን በፊት ጊዜ እግዱ ይነሳልን የሚለውን ጥያቄም ከማንሳታችን በፊት በዋናው ጉዳይ ላይ ውሳኔ ይሰጥልን፣ አቶ ሀብታሙ የጤና ሁኔታ በጣም አሳሳቢ ሆኗል ብለን ግንቦት 30 በነበረው ቀጠሮ ሁሉ ጠይቀናል። በዚህ መሀል ነው እንግዲህ ራሱን ስቶ አቶ ሀብታሙ ለአስር ቀን በላይ በከፍተኛ አደጋ ውስጥ የነበረ እና ያ አደጋ ሲፈጠር ነው ቶሎ ውጭ ሀገር ሄዶ መታከም እንዳለበት ስለተረዳን ጥያቄውን ያቀረብ ነው። ከዛ በኋላ በተለያየ ምክንያት ሲጓተት ቆይቷል። ያን ሁሉንም ተጠብቆ ዛሬ የመጨረሻ ውሳኔ ይሰጣል ተብሎ ነበረ። አሁን ደግሞ እንደገና እንግዲህ ለሌላ ከወር በላይ ጊዜ ነው እየተቀጠረ ያለው። ስለዚህ ከዚህ በኋላ አቶ ሀብታሙ የደረሰበትን ጤና ችግር እሱ አመች ነው በሚለው እረዳበታለሁ በሚለው መንገድ እንዲረዳ ከሚሞከር በስተቀር የፍርድ ቤት ውሳኔ ደርሶ አቶ ሀብታሙ ለደረሰበት የጤና ችግር መፍትሄ ይሆናል ብለን ስለማንጠብቅ በእርግጥም ከዚህ በኋላ ወደ ፍርድ ቤት የምንመጣበት ምክንያት የለም። ምናልባት አስፈላጊ ከሆነ ይህንኑ ለፍርድ ቤቱ በጽሁፍ የምንገልጽ ነው የሚሆነው።
በሌላ በኩል ደግሞ ከቀትር በኋላ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት አራቱን የኦሮሞ ፌዴራሊስት ኮንግሬስ አመራር አባላትን ጨምሮ 22 ተከሳሾች ያቀረቡትን የክስ መቃወሚያ ሙሉ በሙሉ ውድቅ አድርጓል። ተከሳሾቹ የፍርድ ቤት ስልጣንን በተመለከተ ጉዳያችንን ሊያዩ የሚገባው የኦሮሚያ ከፍተኛ ፍርድ ቤት እንጂ የፌዴራሉ ከፍተኛ ፍርድ ቤት ሊሆን አይገባም ሲሉ ያቀረቡትን ክርክርም ፍርድ ቤቱ በጸረ ሽብር አዋጁ በግልጽ የሰፈረ ስልጣን እንዳለውና ለክልል ፍርድ ቤቶች የተሰጠው ስልጣንም በውክልና የተሰጠ ስልጣን እንደሆነ ፍርድ ቤቱ አብራርቶ ውድቅ አድርጓባቸዋል። ይሁንና ከተከሳሾቹ መካከል አንዳንዶቹ የተሰጠውን ብይን በችሎት ፊት ተቃውመዋል። በአቶ በቀለ ገርባ አስተያየት ፍርድ ቤቱ በሕገ መንግሥቱ በግልጽ የሰፈረውን የክልሎችን ፌዴራላዊ ስልጣን እየጣሰ ነው፣ ይህም ፌዴሬሽኑን ከማፍረስ የሚቆጠር ነው። አጼ ኃይለሥላሴ የኢትዮጵያና የኤርትራን ፌዴሬሽን እንዳፈረሱት ፍርድ ቤቱም ተመሳሳይ ድርጊት እየፈጸመ ነው ብለዋል። አቶ ደጀኔ ጣፋ በበኩላቸው ይህ ፍርድ ቤት በእኛ ላይ ሊያደርገው ያለው ከዓመታት በፊት በማሞ መዘምር ላይ የአጼ ኃይለሥላሴ መንግሥት የፈጸመውን ነው። የኦሮሞ ሕዝብ ይህንን ይወቅልን ሲሉ ተደምጠዋል። ተከሳሾቹ ቀደም ሲል በማረሚያ ቤቱ አስተዳደር ተፈጽሞብናል ያሏቸውን በደሎች በተመለከተ ፍርድ ቤቱ የማረሚያ ቤቱን ተወካይ አስቀርቦ ትዕዛዝ ሰጥቷል። በፍርድ ቤቱ ትዕዛዝ መሰረት ከዚህ በፊት አቤት ባዮቹ ያቀረቧቸው በደሎች ከእንግዲህ ተፈጽመዋል ተብሎ አቤቱታ ቢቀርብና ፍርድ ቤቱ እውነት ሆኖ ቢያገኘው ዛሬ በቀረቡት ተወካይ ላይ ውሳኔ እንደሚሰጥ አስጠንቅቆ አሰናብቷቸዋል። ተከሳሾቹን በተመለከተም በተሰጠው ብይን ቅር ከተሰኙ በይግባኝ ለማሳረብ መብት ያላቸው መሆኑን አስታውሶ በአቃቤ ሕግ ለቀረበባቸው ክስ የእምነት ክህደት ቃላቸውን እንዲሰጡ ለነሐሴ 5 ቀን 2008 ዓ.ም ቀጥሯቸዋል። አቃቤ ሕግ የኦሮሞ ፌዴራሊስት ኮንግሬስ አመራር አባላትን አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ በ22 ሰዎች ላይ ባለፈው ሚያዝያ ወር የሽብር ወንጀል ክስ እንደመሰረተባቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸውን ለዘገባው። ወደ ተከታዩ ዘገባ እናልፋለን። ወደ ጎንደር ይወስደናል። ጎንደር ከተማ ውስጥ ዛሬ በነበረ ግጭት በጠፋው ሕይወት ላይ የተለያዩ ምንጮች የተለያየ ቁጥር እየሰጡ ነው። የአሜሪካ ድምፅ ያነጋገራቸው የከተማይቱ ነዋሪዎች 4 ሰው መገደሉን ሲናገሩ፣ የክልሉ መንግስት ግን እስካሁን ባለን መረጃ የተገደለው 1 ሰው ነው ብሏል። የክልሉ መንግስት አክሎም ከግጭቱ በኋላ ንብረት ማውደምና ዘረፋም እንደነበር አስታውቋል። ነዋሪዎቹ ለግጭቱ መቀስቀስ ዋናው ምክንያት በሰላማዊ መንገድ ቁጭ ብሎ የኮሎኔል ደመቀ ዘውዴን ሰሜን ጎንደር ከፍተኛ ፍርድ ቤት መቅረብ ሲጠባበቅ በነበረው ሕዝብ ላይ ፖሊስ አስለቃሽ ጭስ መወርወሩ ነው ብለዋል። ጽዮን ግርማ በቦታው ነበርን ያሉ የአካባቢውን ነዋሪዎችና የክልሉን መንግስት ቃል አቀባይ አነጋግራ ተከታዩን ዘግባለች።
የአሜሪካ ድምጽ ያነጋገራቸው የጎንደር ከተማ ነዋሪዎች እንደገለጹት ባለፈው ሐምሌ 6 ቀን በቁጥጥር ስር የዋሉት የወልቃይት ህዝብ ማንነት ጥያቄ አስተባባሪ ኮሚቴ አንዱ አባል እንደሆኑ የተነገረውና በእስር ላይ የሚገኙት ኮሎኔል ደመቀ ዘውዴ ዛሬ በጎንደር ከተማ ቡልቆ እየተባለ በሚጠራው አካባቢ በሚገኘው የሰሜን ጎንደር ከፍተኛ ፍርድ ቤት ይቀርባሉ መባሉ በማህበራዊ ሚዲያና በተለያዩ መንገዶች በመገለጹ ቁጥሩ ቀላል የማይባል ህዝብ ፍርድ ቤቱ ደጃፍ ከጠዋት ጀምሮ መሰለፉን ይገልጻሉ። በዚህ ፍርድ ቤት ተገኝተው እንደነበር የገለጹልኝ አቶ ሸፈቀ አደመ ኮሎኔል ደመቀ ዘውዴ ሊታሰሩ አይገባም፣ ከታሰሩም በኋላ ፍርድ ቤት ሳይቀርቡ ይህን ያህል ጊዜ ሊቆዩ አይገባም፣ ችሎቱም በግልጽ ሊደረግ ይገባል፣ ህዝቡም ችሎቱን ሊከታተል ይገባል በሚል እንደሆነ ይናገራሉ።
ያው ሰው ተሰባስቦ በሰላማዊ መንገድ ችሎቱን ይከፈታል፣ ኮሎኔል ደመቀ ዘውዴ ይመጣል ብሎ እየተጠባበቀ ያለ አድማ በታኝ ቤት እንደመጡ አልታወቀም። በማን እንደታዘዙም ሳይታወቅ መጥተው አድማውን ለመበተን መተኮስ ጀመሩ።
ሌላው በተመሳሳይ በቦታው ነበርኩ ያሉት አቶ ስማቸው አምባው በዛሬው ዕለት በፍርድ ቤት የተገኘው ሰው በጣም ብዙ እንደነበር ይናገራሉ።
ከመብዛቱ የተነሳ ፊት ለፊት ላይ የነበሩ ሰዎች በሙሉ መሬት ላይ ተቀምጠው ነበረ። እጃቸውን አጠላልፈው የመታሰር ምልክት ነጻ ኮሎኔሉ ለቀቅ ምልክት እያሳየ ነበር። ከዛ ባሻገር ያለው ህዝብ ቁሞ ከፍርድ ቤት የሚሰጠው ምላሽ የተጠባበቀ ነበረ። ነገር ግን ይህን ማድረግ አልቻሉም። ህዝቡን መመለስ የሚችሉት በሰላማዊና በሰላማዊ መንገድ ነው። ባለፈውም እንዳስተዋላችሁት የነበረው ሰላማዊ ሰልፍ ዓለምን አጀብ ባሰኘ መልኩ ያለምንም እንከን ተጀምሮ ተጨርሷል። ነገር ግን ዛሬ የነበረው ነገር ምንድን ነው? ህዝቡን በሰላማዊ መንገድ ማግባባት ሲቻል፣ በፍቅር መመለስ ሲቻል እና በንግግር መፍታት ሲችሉ አድማ በተኞች ከላይ በኩል መጥተው ጋዝ ጭስ በመልቀቃቸው ምክንያት ህዝቡም እንቅስቃሴው እንዲጀምር አድርጎታል። ይህ ነው የነበረው የነገሩ መጀመሪያ ይህ ነበረ።
በተመሳሳይ በቦታው ነበርኩ ያሉት አቶ ክንዱሽ ሀጎስ ኮሎኔል ደመቀ ዘውዴ ከታሰሩበት ጊዜ ጀምሮ ፍርድ ቤት ይቀርባሉ ሲባል ቁጥሩ ቀላል የማይባል ሰው በፍርድ ቤቱ ግቢ ተሰብስቦ ድጋፉን ሲገልጽ እንደነበር ጠቁመው የሚያደርገው እንደ ከዚህ ቀደሞቹ በሰላም አለመጠናቀቁ ነው ይላሉ።
ይሄ ሲሆን ህዝቡ እየተበተነ መልሶ ጋብ ሲል እንደገና መጥቶ እዛ አካባቢ እየጠበቀ እያለ መከላከያዎች መጡ። ሲመጡ እንግዲህ በአንድ መስመር ብቻ እስከ 5 ያሉ ኮማንዶዎች መሆናቸውን ካለባበሳቸው ገመድ ልብሳቸው ላይ ገመድ መያዙና ከያዙት መሳሪያ አንጻር ሴትም ጭምራለች። እንደዚህ 4-5-6 የሚሆኑ ኮማንዶዎች ከፊቱ ነው። ቀሪው ድሽቃ ምናምን የያዙት ናቸው ከፊት ያሉ ስናይፐር። ቀሪው ክላሽ የያዘው ደግሞ ከእነሱ ጀርባ ሆነው ወደ ፍንትኑ መጡ፣ ወደ ፍርድ ቤቱ። ፍርድ ቤቱን ከበቡት እነሱ። በተመሳሳይ ሰዓት ፒያሳ ላይ አንድ ልጅ ማተመታ ማዲያ የሚሰራ ልጅ ማለት ነው። ፎቶግራፉም ፖስት ተደርጓል። እስከነ ቱታው በጣም በሚያሳዝን ሁኔታ የስራ ሰው መሆኑ እስከነ ቱታው ተመቶ ነው ወድቆ ፎቶ ላይ ያየ ነው። ሌላም ቆስሏል። ከዛ ቀጥሎ ህዝቡ ይሄ ለምን ሆነ ይያለ በተለያየ መንገድ ያው ተቃውሞ መግለጽ ጀመረ። አካባቢ በሙሉ ጎማ እየጣለ መንገዶችም እየተዘጉ እንትን ያለ ነው። ግን እስካሁንም በህዝቡ ወክል አንዳች ወስደው እርምጃ እንደሌለም የሚያሳዩ መከላከያዎች ላይ ሆነ ማንንም የጸጥታ ኃይል ላይ የደረሰ ይሄን የሚባል ጉዳት የለም። የታጠቀ ኃይልኛ ጋር የለም። ህዝቡ ሰላማዊ ነው። አሁንም እጆቹን ኦሮሞ ወንድሞቻችን ላይ ሰልፎች ላይ እንደሚያደርጉት ልክ እንደዛ እጁን ወደ ላይ ከፍ አድርጎ ያን ምልክት ነው እያሳየ ነበረው።
የአማራ ክልል መንግስት የኮሙኒኬሽን ጽህፈት ቤት ዳይሬክተር አቶ ንጉሱ ጥላሁን ግርግር በመሆኑ የተጣራውን ነገር ማግኘት እንደማይቻል ገልጸው እኛ እስካነጋገርናቸው እስከ ምሽቱ 12 ሰዓት ድረስ ክልሉ ያለው መረጃ ነው ያሉትን ገልጸውልኛል።
እንግዲህ ጎንደር የመጀመሪያ ላይ የሆኑ ሰዎች ወጣቶች፣ በተለይ በብዛት ወጣቶች ያሉበት ኮሎኔል ደመቀ ወደ እንትን ለፍርድ ማለት ወደ ፍርድ ቤት ይቀርባሉ የሚል መረጃ አለ በሚል በሶሻል ሚዲያውም በምንም በማህበራዊ ሚዲያውም ቅስቀሳ ነበረ እና እዛ ፍርድ ቤት አካባቢ ሄደው ነበር። በእርግጥም እሳቸው ለፍርድ ቤት አልቀረቡም፣ ግን ያው ሄደው ነበር። እዛ ሄደው በነበረው ሂደት የጸጥታ ኃይሉም እንትኑን ወደ ፍርድ ቤት እንዳይገቡ ወጣቶቹ እና እንዲመለሱ የተለያዩ ሙከራዎችን አድርጉ ነበር። ይህን ሙከራ በጢስም ለመከላከል ሞክሮ ነበር እና በዚህ መሀል ግጭት ተፈጥሯል። በዚህ ግጭት እስካሁን ባለው መረጃ የአንድ ሰው ህይወት ጠፍቷል፣ ንብረትም ወድሟል። የሆቴሎች፣ ሱቆች፣ አልፎ አልፎ የመንግስት ተቋማት ላይም እንደዚሁ ድንጋይ በመወርወር ንብረት ማጥፋት ተከስቷል ማለት ነው።
አቶ ንጉሱ አክለው እንደገለጹት ፖሊስ አስለቃሽ ጭስ መተኮስ የጀመረው ድንጋይ ከህዝቡ በኩል በመወርወሩ ነው ያሉ ሲሆን ዝርፊያው የተጀመረው ደግሞ በስተመጨረሻ አካባቢ ነው ብለዋል። ያነጋገርናቸው ነዋሪዎች ህዝቡ በሰላማዊ መንገድ ተቀምጦ እያለ እንባ አምጪ ጢስ በመወርወሩ ምክንያት ግጭት መጀመሩን እንደገለጹልን ጠቅሰን ከክልሉ ውጪ በሆኑ ፖሊስና መከላከያ ተኩስ ተከፍቶብናል ማለታቸውን አያይዘን ጠይቀናቸው ነበር።
ማንም ይሁን ማን የጸጥታ ኃይሉ ህዝባዊ ነው። የህዝብን የንጹሃንን ህይወትና ሀብት ንብረት የመጠበቅ ግዴታ ያለበት መንግስት የሚያስተማራው ነው። እንዲያውም አሁን ህዝቡ እየጠየቀ ያለው መንግስት አሳልፎ መስጠት የለበትም፣ ትዕግስቱ በዝቷል፣ ስለዚህ ይሄንን ነገር ያስታግስልን ነው የሚለው እና የዚህ ክልልና የዛ ክልል የሚለው ባለበት ሁኔታ የሚከብደው የጎንደርንና አካባቢውን ሰላም የማስጠበቅ የጎንደርን ህዝብ ጥያቄ፣ የሰላም ጥያቄ የመመለስ ያለመመለስ ጉዳይ ነው። የጎንደርን ህዝብ የሰላም ጥያቄ መልሶ አገሩን አረጋግቶ ከጎንደርና አካባቢው ህዝብ ጋር ጥያቄ ሲያነሳቸው የነበሩ ጥያቄዎች ቁጭ ተብሎ አንድ ላይ ሆኖ ከህዝቡ ጋር የሚፈቱበትን ድባብ መፍጠር ስለሆነ ይሄ ዝርዝር እከሌ ገባ እከሌ ወጣ የሚባል ነገር ሊመጣ አይችልም ማለት ነው። በዚህ ሰዓት የሰዎች ሀብት ንብረት እየተዘረፈና እየወደመ ባለበት ሰዓት ጸጥታ ኃይሉ ሰላም የማስከበር የትኛው በኩል ስምሪት ይኖረው ሰላም የማስከበር ግዴታም ኃላፊነትም ስላለበት ማለት ነው።
አቶ ክንዱሽ ሀጎስ በበኩላቸው በዛሬው ዕለት ይህ ሁኔታ እንዲፈጠር ምክንያት የሆነው ቀድሞ አስለቃሽ ጢስ የተኮሰው አካል ነው ይላሉ።
ህዝቡን አረጋግቶ በአሳማኝ በሆነ ሎጂካል ሆኖ መመለስ እየተቻለ እንደ ከዚህ ከቀደሙ በቃ አሁን ተብሎ ወደ አስለቃሽ ጭስ እንትን ማለት ከዛ መከላከያ እንዲገባ መደረጉ ያ ከዛ በኋላ በመጣው እልቂት ተጠያቂ መከላከያ እንዲገባ ያዘዘው አካል ብቻና ብቻ ነው። አሁንም ከዚህ በኋላ ለሚመጣ ማንኛውም ሰብአዊም ሆነ ቁሳዊ ኪሳራ ተጠያቂ ሊሆን የሚችለው መከላከያ እንዲገባ ያደረገ አካል ነው ባይ ነኝ።
ያነጋገርናቸው ነዋሪዎች እንደሚሉት በዛሬው የጎንደር ውሎ የአራት ሰው ህይወት ማለፉን፣ ቁጥሩ ያልታወቀ ሰው መቁሰሉንና በአይናቸው የተመለከቱት ግን የአንድ ሰው አስክሬን እንደሆነ ይገልጻሉ። ንብረት ወድሟል፣ መንገዶች በድንጋይና በእንጨት ተዘግተዋል፣ የመኪና ጎማ እየተቃጠለ ከተማው በጭስ ተሞልቷል። አቶ ንጉሱ በበኩላቸው እንዲህ ያሉ ግጭቶች እንዳይፈጠሩ ህብረተሰቡ ወጣቶችን በመምከርና በማረጋጋት ከፍተኛ ሚና መጫወት አለበት ካሉ በኋላ የጠፋውን የሰው ህይወትና ንብረቱን በተመለከተ ወደፊት የተጣራ መረጃ እንሰጣለን ብለዋል።
ያዳመጣችሁት ወቅታዊ የኢትዮጵያን ጉዳይ ተመለከተ ነበረ። ወደ ደቡብ አፍሪካ ጉዳይ ወደ ደቡብ ሱዳን ጉዳይ እናልፋለን። የአፍሪካ ካፊ አልወጣለ። የኢጋድ አባላትና የሌሎችም ሀገሮች መሪዎች ለደቡብ ሱዳን ችግር እልባት ለመስጠት በአዲስ አበባ የጀመሩት ስብሰባ ማምሻውንም ቀጥሏል። የአማጽያኑ መሪ ሪያክ ማቻር ተወካዮች ሀገሮቹ ጣልቃ ገብ ጦር እንዲልኩ ጥሪ እያቀረቡ ነው። የራክ ማቻር ቀኝጅና ዋንኛ ተደራዳሪ የነበሩት ጀነራል ታባል ዲንጋይ የሽግግር መንግስቱን ተወክለው መገኘታቸውም የስብሰባው መነጋገሪያ እንደሚሆን ተገምቷል። እስክንድር ፍሬው ዘገባውን ልኳል።
የኢጋድ አባላትና የሌሎችም ሀገራት መሪዎች በአዲስ አበባ የተሰባሰቡት የደቡብ ሱዳን የሰላም ሂደት ይበልጥ በተወሳሰበበት ወቅት ነው። ብሔራዊ አንድነት የሽግግር መንግስት ሲመሰርቱ ሁለት የነበሩት ዋነኛ ተቀናቃኞች አሁን ሶስት ሆነዋል። ሁሉም የተጀመረው እንደ አውሮፓውያን አቆጣጠር ሐምሌ 8 ቀን በሽግግር መንግስቱ ፕሬዝዳንት ሳልቫኪር ማያርዲትና በአማጽያኑ መሪ ዶክተር ሪያክ ማቻር ኃይሎች መካከል ውጊያ ሲከፈት ነው። ለደህንነታቸው የሰጉትና መኖሪያ ቤታቸው በፕሬዝዳንት ኪር ኃይሎች መደብደቡን የገለጹት ሪያክ ማቻር ዋና ከተማዋን ለቀው ስደት የገቡት ከዚህ በኋላ ነው። እርሳቸውን በመወከል የተገኙት ጎይ ጆይሊዮል ይሄንኑን ያብራሩት።
I wish you could be here today. Since July 11th Dr. Machar was being pursued by government troops by helicopter gunships.
ዛሬ እዚህ እንዲገኙ መኝ ነበር። እንደ አውሮፓውያን አቆጣጠር ከሐምሌ 11 ጀምሮ የመንግስት ኃይሎች ሄሊኮፕተሮች፣ ታንኮችና ሌሎችም ዶክተር ማቻርን ያሳደዱ ነው። ነገር ግን በጁባ ዙሪያ ነው የሚገኙት እርሳቸው። በጁባ ጫካዎች ውስጥ ራሳቸውን እየተከላከሉ ነው። መተላለፊያ ካገኙ እዚህ መጣሉ ነው ያሉት። እናም ዶክተር ማቻር ጁባን ለቀው እንደሄዱ ፕሬዝዳንት ሳልቫኪር ማያርዲት በመተካቸው ሌላ ተቀዳሚ ምክትል ፕሬዝዳንት ሾመዋል። ተሿሚው ደግሞ የዶክተር ማቻር ቀኝ እጅና ዋነኛ ተደራዳሪ የነበሩት ጀነራል ታባን ደንጋይ ናቸው። ጀነራሉ ሹመቱን መቀበላቸው በቀድሞ አለቃቸው ላይ ክህደት እንደፈጸሙ እንደሚቆጠር ሚስተር ዮል ይናገራሉ። ጀነራሉ እኛን ወክለው በሽግግር መንግስቱ ውስጥ መቀመጥ አይችሉም ነው ያሉት። እንደርሳቸው የሽግግር መንግስቱም ቢሆን እንደፈረሰ ይቆጠራል። የደቡብ ሱዳን መንግስት ቃል አቀባይ ማይክል ማኩዊ ሉዊስ ግን በዚህ ሐሳብ አይስማሙም።
These are people of course they are the supporters of Riek Machar. These are the people who staged a failed coup in the presidential palace in Juba.
እነዚህ ሰዎች የሪያክ ማቻር ደጋፊዎች ናቸው። እነዚህ በጁባ ፕሬዝዳንታዊ ቤተ መንግስት ያልተሳካ መፈንቅለ መንግስት ያካሄዱ ናቸው። ከዚህ በኋላም የተቃዋሚው ጎራ አካል አይደሉም። ምክንያቱም የተቃዋሚው አመራር በጁባ ነው የሚገኘው። ሪያክ ማቻርም የዚህ ቡድን አባል አይደሉም። የሰላም ስምምነቱን የማይመለከታቸው ነው ያሉት። የሪያክ ማቻር ደጋፊዎች ግን ስብሰባ የተቀመጡት የኢጋድ መሪዎች ለጀነራል ታባን ደንጋይ እውቅና እንዲነፍጉ እየጠየቁ ይገኛሉ። ጣልቃ ገብ ጦር እንዲልኩም እየወተወቱ ነው። የደቡብ ሱዳን መንግስት ባይቀበለውም የመሪዎቹ ስብሰባ አሁን ማምሻውንም ቀጥሏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ወደ ዚምባብዌ ወስደናል ተከታዩ ዘገባ። ዚምባብዌን ለረጅም ዓመታት የመሩትን ፕሬዚደንት ሮበርት ሙጋቤን በመቃወም የተካሄዱና ሀገሪቱን ከዳር እስከ ዳር ያጥለቀለቁ የሰልፍ ማዕበሎችን ስታስተናግድ ሰንብታለች። ሴባስቲያን ሞፉ ከዋና ከተማይቱ ሐረሬ ዘግቧል። አሉላ ከበደ ያቀርበዋል።
የፕሬዚዳንት ሙጋቤ መንግሥት የዜጎችን የሰብአዊ መብት ያከብርና ወደ ከፋ አዘቅት እያመራ ያለውን የአገሪቱን የምጣኔ ሀብትም እንዲያንሰራራ ያደርግ ዘንድ በመጠየቅ ነው ዚምባብዌውያን ካለፈው የሰኔ ወር አንስቶ ያለማቋረጥ ወደ አደባባይ በመጉረፍ ላይ የሚገኙት። መንግሥት የገጠመውን ስር የሰደደ የገንዘብ እጥረት ለማስታገስ አዲስ የግምጃ ቤት ሰነድ ለማስተዋወቅ ለፊታችን ጥቅምት ወር የያዘውን እቅድ በመቃወምም ሐራሬ ላይ የወጣውን ሰላማዊ ሰልፈኛ ለመበተን ፖሊስ ከትላንት በስቲያ ረቡዕ በወሰደው እርምጃ በርካታ ሰዎች መቁሰላቸው ተዘግቧል። ቄስ ኢቫን ማዋራሬ በማኅበራዊ መገናኛ ብዙሃን ሃሽታግ የዚህ ሰንደቅ ዓላማ እንቅስቃሴ ዚስ ፍላግ ሙቭመንት የተሰኘ መሪ ቃል አንገበው የተቃዋሚው መሪ ሆነው ብቅ አሉ። በትላንትና ዕለት በማኅበራዊ መገናኛ ብዙሃኑ ላይ በወጣው የቪዲዮ ምስል እንደተደመጡት የተቃውሞ እንቅስቃሴው በነገ ዕለት የዚምባብዌ ብሔራዊ የክሪኬት ቡድን ከኒውዚላንድ ጋር በአገሪቱ ሁለተኛዋ ትልቅ ከተማ ቡላዋዩ ላይ በሚጋጠምበት ወቅት አዲስ ምዕራፍ ይጀመራል ብለዋል።
When the 36th over starts, you and I are going to stand up as a sign of saying for 36 years we've been quiet.
36ኛው የተሰኘው ግብ ሲቆጠር እኔና እናንተ የሙጋቤን የ36 ዓመታት አገዛዝ ለማሳየት ተነስተን እንቆማለን። እስካሁን ዝም ብለን ቆይተናል። አሁን ግን እንነሳለን። ተነስተንም የዚምባብዌን ብሔራዊ መዝሙር እንዘምራለን። ዝም ሊያሰኛችሁ አይቻላቸውም። የዚምባብዌን ብሔራዊ መዝሙር በመዘመራችሁ ሊያስራዋችሁ አይችሉም። የክሪኬት ጨዋታውን የሚያሳይ የቴሌቪዥን ጣቢያ በሙሉ ይህንን ያስተላልፋል። የዚምባብዌ መንግስታዊ የቴሌቪዥን ማሰራጫ ካሜራዎች አይኖች ምስላችሁ እንዳይታይ ፊታቸውን ያዞሩ ይሆናል። ድምጻችሁን ሊያጠፉ ግን አይቻላቸውም።
ሞዋራሬ ተወንጅለውበት የነበረው የፕሬዚዳንት ሙጋቤን መንግስት በኃይል የመገልበጥ ሙከራ ክስ ባለፈው ወር እንደተነሳላቸው ወደ ጎረቤት ደቡብ አፍሪካ ኩብልለዋል። ታፋድዝዋ ሙጋዋዲ የገዢው የዛኑ ፒኤፍ የወጣት ክንፍና የቀድሞ ተማሪዎች እንቅስቃሴ መሪ የነበሩ ናቸው።
Discipline coming forward, those are part of the stupidity that is making rounds in the city.
ይህ አንዳችን ፍሬ ያለው ነገር የለውም። ምክንያቱም 4 ሚሊዮን ህዝብ በፌስቡክ አለም በዋትስአፕ ማህበራዊ መገናኛ ብዙሃን አታንቀሳቀስም። በእነኚህ ማህበራዊ መገናኛዎች በፖለቲካው ላይ ተጨባጭ ለውጥ አታመጣም። እንደሚመስለኝ በመንግስትና በገዢው ፓርቲ ላይ የተነጣጠረው ጥን እንጂ ሌላ አይደለም። ህግ አልባ መሆንና ግንዛቤ ማጣትን ከመማላከት በስተቀር ከዚህ የሚወጣ አንዳችም ፍሬ የለም።
ሙጋዋዲ ይህን ይበሉ እንጂ የ92 ዓመቱ የረጅም ጊዜ የዚምባብዌ መሪ ሮበርት ሙጋቤ ከገዛ ፓርቲያቸው አባላት ጭምር ተቃውሞ እየገጠማቸው ነው። አምባገነን ሲል የገለጣቸው ሙጋቤን ለ36 ዓመታት የዘለቀው አገዛዛቸው እንዲያበቃ የጠየቀውን የዚምባብዌ ብሔራዊ ጦር አርበኞች ቡድን 4 አባላት ዛኑ ፒኤፍ በያዝነው ሳምንት አባሯል። 4ቱ ሰዎች ከታሰሩ በኋላ በዋስ ተለቀዋል። የፕሬዝዳንቱን ስልጣንና ኃላፊነት ለማሳነስ በመሞከርም ክስ ይጠብቃቸዋል። ተንታኞች እንደሚሉት ታዲያ በእጅጉ ያሽቆለቆለ የመጣው የአገሪቱ ምጣኔ ሀብት ይዞታ ድርቅና የሚያደርገውን የማያውቅ በሚመስለው የሙጋቤ መንግስት አመራር ድክመት ይባባስ እንጂ የግድ የሙጋቤ መንግስት ማብቂያ አመላካች አይደለም ነው የሚሉት። አሁንም ነገሮችን የማስተካከል እድል አለው።
ቀደም ሲል በዜናው ላይ ባጭሩ ያሰማነው የመጨረሻ ዘገባችን ይሆናል። የኦሎምፒክስ ጨዋታዎች የ31ኛው የኦሎምፒክስ ጨዋታዎች ብራዚሏ ግዙፍ ከተማ ሪዮ ዲ ጄኔሮ ማራካና ስታዲየም ዛሬ ምሽት በሚካሄድ የመክፈቻ ስነ ስርዓት በይፋ ይጀመራል። ኦሎምፒክ ደቡብ አሜሪካ ውስጥ ሲካሄድ ለመጀመሪያው የሪዮ መሆኑ ነው። ጃዋሽ ፋዚክ ያጠናቀረውን ዘገባ ቆንጅታዬ ታቀርባለች።
በብራዚሉ ኦሊምፒክስ መቃረቢያ ሳምንታትና ቀናት የዜና ማሰራጫዎች ዋና ትኩረት ሆኖ የሰነበተው ያስተናጋጀዋ የሪዮ ዲ ጄኔሮ የውሃዋ ቁሻሻነት፣ የጎዳና ላይ ሁከቶቹና የሩሲያ አትሌቶች የአበረታች መድኃኒት ተጠቃሚነት ቅሌትና ሌሎችም ችግሮች ነበሩ። አሁን ታዲያ አዘጋጆቹ በመክፈቻው ስነ ስርዓት ያንን ምዕራፍ ተሻግረን የሪዮን ሌላ ገጽታ እናሳይበታለን የሚል ተስፋ ሰንቀው ነው የተነሱት። የመክፈቻው ስነ ስርዓት ብራዚልን ተጭኗት የቆየውን ድብርት የሚያላቅቅ መድኃኒት ይሆንላታል ብዬ ተስፋ አደርጋለሁ ይላል ከመክፈቻው ዝግጅት ዲሬክተሮች አንዱ ፈርናንዶ መሬሌስ። ብራዚላውያን ይህንን የመክፈቻ በዓል ሲያዩ እንዲህ ነው እንጂ እኛ እኮ ግሩም ሰዎች ነን፣ በተለያዩ ዘሮችና ብሔረሰቦች ስብጥር በአንድነት የምንኖር ህዝብ፣ ጦርነት ውስጥ ገብተን የማናውቅ ሰላማዊዎች፣ ህይወትን ማጣጣም የምናውቅ ደስተኞች ነን እኮ እንደሚሉ እተማመናለሁ ሲልም አክሏል። ብራዚሊያዊው ሜሬሊስ ለላቁ የፊልም ስራዎች ለሚሰጠው ለታላቁ የኦስካር ሽልማት ለመታጨት የበቃውንና ፈቬለስ ስለሚባሉት የሪዮ አደገኛና የቆረቆዙ ቀበሌዎች አኗኗር የሚያሳይ ሲቲ ኦፍ ጋድስ የተባለ ፊልም ዲሬክተር ነው። ለኦሊምፒክስና ለፓራሊምፒክስ 4 የመክፈቻና የመዝጊያ ስነ ስርዓቶች ዝግጅት የተመደበው በጀት $56 ሚሊዮን ገደማ መሆኑን ይናገራል ፈርናንዶ ሜሬሊስ። የ2008ቱ የቤጂንግ ኦሊምፒክስ በጀት በ20 እጥፍ የበለጠ እንደነበርም ያስታውሳል። ታዲያ በጀታችን ይነስ እንጂ ዝግጅታችን በጠቅላላው ግሩም ነው የሚሆነው ይላል። በዓለም ዙሪያ ከ3 ቢሊዮን በላይ ተመልካቾችን ይስባል ተብሎ የሚጠበቀው የሪዮ ኦሊምፒክስ ድንቅ ሙዚቃዋን ቦሳኖቫን ከሳምባ ዳንስዋ ጋር በደጅ ሙዚቃ ድግሶች ያስተዋውቅላታል። በዘንድሮ ኦሊምፒክስ ከበርካታ ሀገሮች የሆኑ ስደተኞች አትሌቶች በኦሊምፒክስ ታሪክ ለመጀመሪያ ጊዜ ይሳተፋሉ። የስደተኞችን ስቃይና እንግልት አጉልቶ ለማሳየት ይጠቅማል ተብሎ ተጠብቋል። ኢትዮጵያዊው ዮናስ ኪዳነን ጨምሮ ደቡብ ሱዳናዊ ከዲሞክራሲያዊት ኮንጎና ከሶሪያ የሆኑ ስደተኞች በጠቅላላው 6 ወንዶችና 4 ሴቶች ያሉት ቡድን በሩጫ በዋናና በጁዶ ውድድሮች የሚካፈሉ ሲሆን በመክፈቻው ስነ ስርዓት ላይ የኦሊምፒክስ ባንዲራን ይዘው በሰልፍ ያልፋሉ። ሶሪያዊቱ ዋናተኛ ዩስሪ ማርዲኒ ባለፈው ዓመት ነሐሴ ወር ላይ ከሶሪያ ወደ ግሪክ በትንሽ ጀልባ አገር ጥላ የተሰደደች ነች። ጀልባው ሊገለበጥ ሲል ማርዲኒና እህቷ ዘለው ይወርዳሉ። ጀልባውን እየጎተቱም ከሶስት ሰዓት ተኩል በላይ ዋኝተው ራሳቸውንና በጀልባው ላይ የነበሩትን መዋኘት የማይችሉ በርካታ ስደተኞች ከሞት በማትረፍ ግሪክ የደረሱ መሆናቸው ተነግሯል። ማርዲኒ አሁን ጀርመን ውስጥ ልምምድ በማድረግ ላይ ነች። በሩሲያና የአትሌቶቿ ጉልበት ሰጪ ተጠቃሚነት ቅሌት ጉዳይ ደግሞ ዓለም አቀፉ የኦሊምፒክስ ኮሚቴ 271 አትሌቶቿ እንዲወዳደሩ በመፍቀዱ እፎይታን አግኝታለች። አይኦሲ ይህን ውሳኔ የሰጠው ትናንት ሐሙስ ማታ የኦሊምፒክስ ችቦ ከመለኮሱ ጥቂት ሰዓታት ቀደም ብሎ ነው። ይሁን እንጂ አሁንም 118ቱ ሩሲያውያን አትሌቶች ላይ እገዳው እንደጸና በመሆኑ ለኦሊምፒክ ካሰለፈቻቸው አትሌቶች ቁጥር ከ1912 እንደ አውሮፓውያን አቆጣጠር ወዲህ ያሁኑ ከሁሉም ዝቅተኛ መሆኑ ተነግሯል።
እንግዲህ በኦሊምፒክ ላይ ለምትሳተፉ የኢትዮጵያ አትሌቶች ሁሉ መልካም እድል እንመኛለን። እንዲሁም ለሁሉም መልካም እድል እንመኛለን። መቼም የኦሊምፒክ ጨዋታዎች ናቸው። የሰላም የፍቅር መድረክ ነው። ሁሉም የድርሻውን የጥረቱን ያገኛል። በዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ19 ሜትር ባንድ በ6080 እና በ49 ሜትር ባንድ በ15580 ኪሎሄርትስ አጭር ሞገድ እና በናይል ሳት ቪኦኤ 24 ላይ እዚያውኑ ናይል ሳት የምናስተላልፍላችሁን ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎሄርትስ መካከለኛ ሞገድ ላይም ታገኙናላችሁ።
በኢንተርኔት amharic.voanews.com ላይ እንገኛለን። በፌስቡክና ትዊተር ቪኦኤ አምሃሪክ ብላችሁ ተከታተሉን፣ ተነጋገሩ።
ስርጭቶቻችንን ከኦዲዮ ናውም ማግኘት ትችላላችሁ። ለካናዳና ለሌላው የአሜሪካ ሀገሮች 641-552-5020 ለእንግሊዝና ለሌሎች አውሮፓ ሀገሮች አድማጮቻችን 4433-00102288 ናቸው ቁጥሮቹ።
በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢ ኤምኦቢአይ ላይ እንገኛለን።
ለሞባይል ስልኮቻችሁ ደግሞ ለታብሌቶቻችሁና መሰል መሳሪያዎቻችሁም የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የሳተላይት አድራሻችን ዩተልሳት ነች። ሳተላይቷ 77 ዲግሪ ምዕራብ 353 ዲግሪ ምስራቅ ላይ ትገኛለች። ትራንስፖንደሩ ኢ36 ነው። ዲኤል ፍሪኩዌንሲው ወይም ሞገዱ 12.399 ጊጋሄርትስ ነው። ኤፍኢሲ 5/6 5/6 ማለት ነው። ሲምበል ሬቱ 27.5 ነው። ዲኤል ፖላራይዜሽኑ ቨርቲካል ነው። ቨርቹዋል ቻናል 4132 ቪኦኤ 24 ነው። ክቡራትና ክቡራን አድማጮች ስናስተናግዳችሁ አብረናችሁ የቆየ ነው። በቴክኒሻን በቴክኒኩም በመሪያዋን በኩል ቴክኒሽያን ኦድሬስ ሬጅስ ነው። መሪዋ ብርሃን ኃይሉ ነች። አስተናጋጆቻችሁ ሰሎሞን አባተና
አዲሱ አበበ ነን።
ሙዚቃ እንጋብዝ። አዲሱ ልክ ነው። የብሩክታዊት ጌታሁን ቤቲ ጂን የዘንባባ ቀለበቴን ነው።
ጉልበት ገዛት ጭቃብኩትን ቤት ሰርተናል ተሞሽረን እንደዋዛ የሳር ቅጠሉ እንቃል ኪዳናችን መስኪያማንን በእኛ አለም ጥቁ ፍቅራችን ለካ ያነበር ልክ መሆን ፍቅር መጋራት የእውነት ልብን ሳይሰስት አለፈና ያ ሁሉ ጊዜ በፉ ሲባል አደጉ ነፍስ አወቁ እኔ ስተመኘው ያንን ዘመን የልጅነት ውበቴን ሙሽርነቴ የዘንባባው ቀለበቴ
ብሩክታዊት ጌታሁን እናመሰግናለን። የዘንባባ ማር አይደል?
ቀለበቴ
ቀለበቴ የዘንባባ ማር
ቀለበቴ አስታወስኩ።
እናመሰግናለን። ክቡራትና ክቡራን አድማጮቻችን እስከ ምሽቱ አራት ሰዓት አብረን እናምሽ። ከእናንተ ከመጡ አስተያየቶች ለአሁን ሰዓት ያዘጋጀናቸውን እንሆ።
ሰላም ጤናስጥልኝ። ቪኦኤ የአማርኛ ክፍል አዘጋጆች እናንተም ፕሮግራም አዳማች ነኝ እና ሰሞኑን ካዳመጥኩት ነገሮች በጣም የገረመኝ ነገር ቢሆን በእነዚህ ኢትዮጵያን ወክለው በብራዚል የሚካፈሉት ኢትዮጵያውን አትሌቶች ትናንትና በእናንተ ቪኦኤ ላይ ቀርበው ቃለ መጠይቅ በሚያደርጉበት ሰዓት ላይ በትራይባል ቋንቋ ያንን አጭር ምልክት ሲያደርጉ አይቼ በጣም ነው የገረመኝ፣ በጣም ነው ያዘንኩት። ምክንያቱም ኢትዮጵያ ማለት አንድ የተጠቃለለች ትራይባል ያልሆነች ናሽናል የሆነች ሀገር ነች፣ ብሔራዊ ሀገር እና ኦሮሞም፣ ሶማሌም፣ ሀዲያም፣ ከፋውም፣ አማራውም፣ ትግራዩም ሁሉም በሙሉ ተሰባስቦ የሚኖርበት እና የመግባቢያ ቋንቋቸውም አማርኛ ነው። አማርኛ የጭቆኛ ቋንቋ ከቶሎ እንዳልሆነ ማወቅ አለባቸው። በአፍሪካ ውስጥ አንድና አንድ ነፃ የሆነ ቋንቋ ቢኖር እሱ ነው እና አሁንም በአሜሪካን ውስጥም በስቴትም ደረጃ ሆነ በፌደራል ደረጃ የምንጠቀምበት ቋንቋ ነው፣ እዚህም አሜሪካ ማለት ነው። ግን እነዛ ኢትዮጵያን ህዝብ ወክለው የመጡ ሰዎች ትናንትና ይናገሩ የነበሩ በኦሮምኛ ነው። ከኦሮሞ ጋር ምንም ችግር የለብኝም። ነገር ግን ቋንቋው መሆን የነበረበት ብሔራዊ ቋንቋ አማርኛ እንጂ ያንን ያደረጉት በሙሉ ተጠላላውን የኦሮሞ ህዝብ ሲወክላቸው በኦሮሞያ ያንን ምንም ችግር የለብኝም። ግን ኢትዮጵያን እስከወከሉ ጊዜ ድረስ ለኢትዮጵያውያኖች ሁሉም መናገሪያ ብሔራዊ ቋንቋ ማለት የተለያዩ ትራይቦች የመግባቢያ ቋንቋ ማለት ነው አማርኛ። ያንን ማድረግ ሲገባቸው እናንተም ያንን አሳልፋችሁ በማድረጋችሁ ትንሽ ቅሬታ አለ በዚህም ለማለት ነው። አመሰግናችኋለሁ ስለሰማችሁኝ። ተስፋ ነኝ።
ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን አድማጮች ተዘዋዋሪው የስልክ መስመራችን 2022059942 ነው፣ የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን horn@voanews.com ነው። ከምሽቱ 3 ሰዓት ከ49 ደቂቃ ሆኗል አዲስ አበባ ላይ። ዋሽንግተን ዲሲ እና አካባቢዋ ደግሞ አርብ ሐምሌ 29 2008 ዓመተ ምህረት ከቀኑ 8 ሰዓት ከ40 ደቂቃ እየሆነ ነው። ከ50 ደቂቃ እየሆነ ነው። ይቅርታ፣ አመሰግናለሁ። አዲሱ አንተም ተራህን ጠብቀህ አሁን አስተካከልከኝ፣ አመሰግናለሁ። ወደ ተከታዩ ዝግጅት እናልፋለን። በ19 በ22 እና በ25 ሜትር ባንድ የሚተላለፍላችሁን ስርጭት ነው የምታደምጡት። ናይል ሳት ላይ ማለን ቪኦኤ 24 ላይ አፍሪካ በጋዜጦች
አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኮረብታዎችን ቆፍሮ የእርሻ መሬት እንዲሆን ያደረገው የትግራይ መንደር ህዝብ በደቡብ ሱዳን የምክትል ፕሬዚዳንትነት ቦታ ላይ የተፈጠረውን ትርክ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። The Guardian ጋዜጣ ድረገጽ ላይ የወጣ ጽሑፍ ኢትዮጵያ ውስጥ የተራቆቱ መሬቶችን መልሶ ለማልማት የሚደረገው ጥረት ወጣቶችን ከስደት የማዳን ውጤት እየታየበት መሆኑን ያመለክታል። ከቅርብ ዓመታት ወዲህ ከሳውዲ አረቢያ ከተባረሩት 160 ሺህ ኢትዮጵያውያን አንዱ የሆነው ካሳይ ገብረ ጻድቅ ከቤተሰቡ 9 ልጆች አንዱ ሲሆን በትግራይ ክልል የሚገኘው ቤተሰቡ ያለው መሬት አነስተኛ እንደሆነና ትምህርቱን ካጠናቀቀ በኋላ ስራ ለማግኘት እንዳልቻለ ጽሑፉ ገልጿል። ከዚያም ከጓደኞቹ በሰማው ጥሩጥሩ ወሬ ምክንያት ለመሰደድ እንደወሰነ ዘገባው ጨምሮ ገልጿል። 170 የሚሆኑ ሴቶችና ወንዶች ህገወጥ ሰው አሸጋጋሪዎችን ተከትለው ከአንድ ወር በላይ ለሆነ ጊዜ ሌትና ቀን በእግር እንደተጓዙ፣ አንዳንዴም ደላሎቹ ራሳቸው ይጣሉ እንደነበር ካሳይ ገልጿል። በአሁኑ ወቅት ወደ ሀገሩ ተመልሶ ገርገራ በተባለው ትግራይ ክልል ውስጥ ባለው የትውልድ ቦታው የሚገኝ ሲሆን የተራቆተውን መሬት ለማልማት የሚደረገው ጥረት በአገሬ ለመቆየት ያስችለኛል የሚል ተስፋ እንዳለው የጋርዲያን ጋዜጣ ድረገጽ አውስቷል። እሱና 4 ከስደት የተመለሱ የሚገኙባቸው 15 ሰዎች በአካባቢያቸው መሬቶችን መልሶ ለማልማት በሚደረገው ጥረት ለመርዳት ችግኞችንና ለከብት ምግብ የሚሆን ሳር በማምረት ለአርሶ አደሮች ማቅረብ ጀምረዋል። እርሻ ላይ ጠንክረው ከሰሩ ጥሩ ውጤት ይገኝበታል ይላል ካሳይ ገብረ ጻድቅ። በርሀ ሒሼ የተባሉ የ48 ዓመት ዕድሜ አርሶ አደር ደግሞ በአካባቢው ገብቶ በነበረው ከባድ ድርቅ ምክንያት ለመሰደድ ተገደው እንደነበር ገልጸዋል። በስደቱ ወቅት ብዙ ችግሮች ገጥመውናል። አሁን የተረዳነው ነገር እዚህ ቀያችን ላይ በርትተን ከሰራን ወደ ሌላ ሀገር ከመፍለስ የተሻለ እንደሚሆን ነው ማለታቸውን የጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቅሷል። ኢትዮጵያውያን ተመራማሪዎች በአየርላንድ የረድኤት ድርጅት የገንዘብ እርዳታ በኮረብታማ ቦታዎች ላይ እርከን ስለመስራት፣ የዝናብ ውሃ ስለማቆርና ስለሚበቅሉ የዛፍ አይነቶች እያስተማሩ መሆናቸውን ዘገባው ጠቅሷል። ኢትዮጵያ ውስጥ የተራቆቱ መሬቶችንና ኮረብታዎችን የማልማት ስራ ከተጀመረ የቆየ ቢሆንም ለጋሾችና የትግራይ የእርሻና የተፈጥሮ ሀብት ቢሮ ስራው ዘላቂነትና አምራችነት የተላበሰ እንዲሆን ሲሉ ሳይንሳዊ የሆነ ጥናት እንድናካሄድ ስለጠየቁን ነው ብለዋል ዶክተር ኪሮስ ሀድጉ። ዶክተር ኪሮስ የዓለም የእርሻና ደን ማዕከል የኢትዮጵያ ክፍል ኃላፊ ናቸው። በኮረብታዎቹ ይህን ሁሉ ስራ ለማካሄድ ጥረት የሚደረገው ተራቁተው የነበሩት ኮረብታዎችን አልምቶ መሬት አልባ የሆኑት አርሶ አደሮች የሚታረስ መሬት እንዲያገኙ ለማድረግ መሆኑን ጋርዲያን ድረገጽ ላይ የወጣው ጽሑፍ ያወሳል። ለዚህ እንደ ዋና ምሳሌ ተደርጎ የሚታየው ትግራይ ውስጥ የሚገኘው አብርሃ ወአጽብሃ የተባለው መንደር ነው። የአብርሃ ወአጽብሃ ህዝብ ተራቁተው የነበሩ ኮረብታዎችን ቆፍሮ በማስተካከል የእርሻ መሬቶች እንዲሆኑ አድርጓል። የተባበሩት መንግስታት ድርጅት የአብርሃ ወአጽብሃ ህዝብ መንደር ላከናወነው ስኬት እውቅና በመስጠት ከአራት ዓመታት በፊት ሽልማት ሰጥቶታል። የአብርሃ ወአጽብሃ ህዝብ 224 ሺህ ሄክታር የሚሆን መሬት መልሶ ለማልማት ችሏል። ዛፎች በመተከላቸው የአፈሩ ጥራት ሊሻሻል ችሏል። የእህል ምርት ገቢም በጣም ጨምሯል። የመሬት ውሃ አጠቃቀም እየሰራ ነው። የጎርፍ መከላከል ስራም ተሻሽሏል የሚሉትን ነጥቦች መጥቀስ ነው የተባበሩት መንግስታት ድርጅት ለአብርሃ ወአጽብሃ ህዝብ ሽልማት የሰጠው ይላል የጋርዲያን ድረገጽ ዘገባ። የአብርሃ ወአጽብሃ ህዝብ በውሃ እጦትና በመሬት መራቆት ምክንያት ሲሰቃይ በመኖሩ ወደ ሌላ አካባቢ ወስዶ ለማስፈር ሁሉ ታስቦ እንደነበር ዘገባው አክሏል። በአሁኑ ጊዜ ይህን አካባቢ ትቶ የሚሰደድ ሰው የለም ሲሉ ሁለት የአካባቢ ነዋሪዎች መናገራቸውን ጋርዲያን ድረገጽ ላይ የወጣው ጽሑፍ ጠቁመዋል። ጽሑፍ አያይዞም ኢትዮጵያ የምታካሄደው የተራቆቱ መሬቶችን የማልማት ስራ ገና ብዙ መግፋት ያለበት ጉዳይ ቢሆንም እስካሁን ባለው ጊዜ ያገኘችው ስኬት በዓለም ደረጃ በመሬት መራቆት ምክንያት ከአካባቢያቸው ለመፈናቀል ለሚሰደዱ ሰዎች ተስፋ ይሰጣል ይላል። የኒውዮርክ ታይምስ ጋዜጣ ድረገጽ በበኩሉ ደቡብ ሱዳን ውስጥ ስላለው ሁኔታ ዘገባ አቅርቧል። አዲሲቱ ሀገር ደቡብ ሱዳን ለሁለት ሳምንታት ያህል በግጭት ከታመሰች በኋላ የተደረገው ሹምሽር በፕሬዝዳንት ሳልቫኪርና ምክትል ፕሬዝዳንት በነበሩት ተቀናቃኛቸው ሪያክ ማቻር መካከል ያለው ግንኙነት እየተባባሰ ሄዷል ይላል። ደቡብ ሱዳን ሉዓላዊ ሀገር ከሆነች ብዙም ሳትቆይ ወደ አስከፊ እርስ በርስ ጦርነት የገባችው ሚስተር ማቻር ከሀገሪቱ ፕሬዝዳንት ጋር ባላቸው የከረረ ተቀናቃኝነት ምክንያት ነው። ከሁለት ሳምንታት በፊት በሀገሪቱ ግጭት ካገረሸበት ጊዜ አንስቶ ደግሞ ማቻር በድብቅ እየኖሩ ነው። በውጊያው ወቅት ኢላማ ተደርጌ ነበር፣ ለሕይወቴም ያሰጋኛል ይላሉ። በአሁኑ ወቅት አንዳንድ የተናጋው ፓርቲያቸው አባላት ሚስተር ማቻርን የሚተካ አዲስ መሪ መርጠዋል። የማዕድን ሚኒስትር የነበሩት ታባንግ ዴንጋይ ባለፈው እሁድ ሹመቱን ተቀብለዋል። የደቡብ ሱዳን መንግሥት ቃል አቀባይ ደግሞ ፕሬዚደንት ኪር ሚስተር ደንግን በምክትል ፕሬዚዳንትነት እውቅና እንደሰጧቸው አስታውቋል ይላል የኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ። ማቻር በሀገሪቱ ተቃዋሚ ወገኖች መካከል ሆነው እንደ ከለላ የሚያገለግሉ ተጨማሪ ዓለም አቀፍ ኃይሎች ካልተመደቡ በስተቀር ወደ ጁባ አልመለስም ብለዋል። የአፍሪካ ህብረትና የተባበሩት መንግስታት ድርጅትም ይህን ሐሳብ ይደግፋሉ። ሪያክ ማቻር ነገ ቢመለሱ ለሀገሪቱ ሰላም የሚያመጣ ከሆነ የምክትል ፕሬዝዳንትነቱን ቦታ በደስታ ለቃለሁ ሲሉ ሚስተር ደንግ መናገራቸውን ዘገባው ጠቁሟል። ይሁንና ሚስተር ደንግ የዓለም አቀፍ ወታደራዊ ኃይል በሀገሪቱ መመደብን እንደሚቃወሙ፣ የሀገሪቱ ፕሬዝዳንትም እንደማይቀበሉት ማስረዳታቸውን የኒውዮርክ ታይምስ ጋዜጣ ድረገጽ ጠቅሷል። ሚስተር ማቻር በበኩላቸው ባለፈው አርብ በወጣው መግለጫ ሚስተር ደንግን በከሃዲነት ከሰው ከአባልነት አባረዋቸዋል ሲሉ ደጋፊዎቻቸው መናገራቸውን ዘገባው ጠቅሷል። ደንግን ሚስተር ማቻር ለጊዜው በምክትል ፕሬዝዳንትነት ለመስራት ባለመቻላቸው ክፍት የሆነውን ቦታ ነው የተካሁት ብለዋል። የተቃዋሚዎቹ ሙሉ ድጋፍ እንዳላቸውም ገልጸዋል። ደቡብ ሱዳን ውስጥ ከሁለት ዓመታት በላይ ለሆነ ጊዜ በአስር ሺዎች የሚቆጠሩ ሰዎች ያለቁበት የእርስ በርስ ጦርነት ያበቃው ቢያንስ በወረቀት ላይ ቢሆንም የሰላም ስምምነት ከተደረገ በኋላ ነበር። ሚስተር ደንግ ከሁለት ዓመታት በፊት አዲስ አበባ በተደረገው የሰላም ስምምነት የማቻር ዋና ተደራዳሪ ነበሩ። ማቻር ደግሞ በሽግግሩ መንግስት ወቅት ምክትል ፕሬዚደንት ሆነው ለማገልገል ጁባ ገቡ። ይሁንና ባለፈው ግንቦት ወር በሁለቱ ወገኖቹ መካከል እንደገና ውጊያ ከተነሳ በኋላ ሚስተር ማቻርና ወታደሮቻቸው ከመዲናዋ ወጣ ብሎ ወደሚገኝ ቦታ ሸሽተው ተደበቁ። በዛን ወቅት ውጊያም በመቶዎች የሚቆጠሩ ሰዎች አልቀው በሺዎች የሚቆጠሩት ደግሞ ከመኖሪያቸው ተፈናቅለዋል ሲል በኒውዮርክ ታይምስ ጋዜጣ ድረገጽ ላይ የወጣው ዘገባ ገልጿል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አዳነችን እናመሰግናለን ለዘገባው። ለአፍሪካ በፕሬስ ማለት ነው፣ አፍሪካ በጋዜጦች ዘገባ
ይችላል።
እና አሁን ዝግጅታችን ሊጠናቀቅ ጥቂት ሰከንዶች ናቸው የሚቀሩት እና አጫጭር መረጃዎችን እናካፍላችሁ። አንድ የዩናይትድ ስቴትስ ዶላር 21 ብር ከ80 ነው ዛሬ የተመነዘረው። መሸጫው ዋጋ 21 ብር ከ80፣ መግዣው ዋጋ 22 ብር ከ40 ነበር ለባንኮች። ከኢትዮጵያ ሜቴዎሮሎጂ ኤጀንሲ ባገኘሁት መረጃ መሰረት ማምሻውን ነገ ቅዳሜ ሐምሌ 30 እና ከነገ በስቲያ እሁድ ነሐሴ 1 2008 ዓ.ም አዲስ አበባን ጨምሮ በብዙ የሀገሪቱ ክፍሎች ዝናብ ይኖራል። ከፍተኛ ሙቀት 21፣ ዝቅተኛው 12 ዲግሪ ሴልሺየስ ነው አዲስ አበባ የሚሆነው። ይሄ ሳምንት በነገራችን ላይ በርካታ ክንዋኔዎች ተካሄዱበት ነው አዲሱ በታሪክ ውስጥ። በተለይ ኢትዮጵያን ስንመለከት የጣሊያን ፋሽስት ፓርቲ መስራችና የሀገሪቱ መሪ የነበረው ቤኒቶ ሙሶሊኒ ለ20 ዓመታት በስራ ላይ እንዲቆይ ታስቦ የነበረ የወዳጅነትና የግልግል ስምምነት ከኢትዮጵያ ጋር የተፈራረመው የዛሬ 88 ዓመት ሐምሌ 26 ነበር። ባለፈው ማክሰኞ ነው የዋለው። የዩናይትድ ስቴትስ የምክር ቤት አባል የነበሩት ሚኪ ሌላንድ ወደ ፑኝዶ ስደተኞችን ለማየት ሲጓዙ ተከስክሶ የነበሩበት አይሮፕላን ያረፉትም 16 ናቸው፣ 9 አሜሪካውያን እና 7 ኢትዮጵያውያን። ልክ የዛሬ 27 ዓመት ከነገ በስቲያ ይውላል። 27 ዓመት እሁድ።
መልካም፣ እናመሰግናለን ሰለሞን። አድማጮቻችን፣ እስከ ምሽቱ 4 ሰዓት አብረናችሁ ቆየነው።